ሀጋት ብላ አመ ሰገንታ ፋና ማራት እትቡ
The Voice of America
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ አድማጮች፣ የረቡዕ ጥቅምት 25 2013 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የኢትዮጵያ መንግስት በህወሓት ቡድን ላይ የሚወሰደውን እርምጃ በአጭር ጊዜ ባነሰ ኪሳራ ለማጠናቀቅ እንደሚሰራ አስታወቀ።
በማይወክል በተወሰነ ቡድን ላይ በተፈጸመ ክደት መካከል የሚደረግ ሰብ ነው። ስለዚህ በሂደቱ የትግራይ ህዝብም ነጻ የሚወጣበት አጠቃላይ ከታች ያለው መዋቅርም እንደሌላው ወገኖቹ የተሻለ አየር ማግኘት የሚችልበት ሁኔታ ለመፍጠር የሚሄድ ነው። ህገ መንግስቱን የማስረጽ ህገ መንግስቱን የማስፈን በሂደቱም ሀገሪቱን አንድነት የመጠበቅ እንቅስቃሴ ነው የሚሆነው እና የሚኖራቸው መግለጫዎች፣ የሚኖራቸው ሀሳቦች፣ የሚኖራቸው
በጉዳዩ የፌዴራሉ መንግስት ቃል አቀባይ አምባሳደር ሬድዋን ሁሴን የሰጡትን መግለጫ ነው የሰማ ነው። በአብይ ርዕስ ዝርዝሩን ይዘናል። የሚኒስትሮች ምክር ቤት በትግራይ ክልል አስቸኳይ ጊዜ አውጇል። የኢትዮጵያ የሃይማኖት ተቋማት ጉባኤ የፌዴራልና የትግራይ ክልል መንግስታት በመካከላቸው ተፈጥሯል ያለውን ወታደራዊ ግጭት ያለምንም ቅድመ ሁኔታ እንዲያቆሙ ጠይቋል።
የተከበራችሁ የፌዴራልና የትግራይ ክልል መንግስታት፣ ከሁሉ በፊት ቅድሚያ ለሀገራችን ሰላምና መረጋጋት በመስጠት በመካከላችሁ የተጀመረውን የእርስ በርስ ወታደራዊ ግጭት ያለምንም ቅድመ ሁኔታ እንድታስቆሙም በአጽንኦት እንጠይቃለን።
ሊቀ ትጉሃን ቀሲስ ታጋይ ታደለ ናቸው። ዝርዝሩን ይዘናል። ከአማራና ከኦሮሚያ ክልል እንዲሁም ከሌሎች የክልሎች ርዕሰ መስተዳድሮች የተሰጡ መግለጫዎችንና ሌሎችንም ያካተቱ ዘገባዎች ይኖሩናል። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ውጤቶች ይዞታም ሌላው የምሽቱ አብይ ትኩረታችን ነው የሚሆነው። አስተናጋጃችሁ ቆንጂት ታየ ነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። አሁን በቀጥታ ለዓለም ዜና ወደ አዳነች ፍሳዬ እየመራችኋለሁ። አብራችሁን አምሹ።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትላንት ወታደራዊ ኃይል በትግራይ ክልል እንዲገባ ማዘዛቸውን አስታውቋል። የትግራይ መንግስት ፌዴራል ወታደሮችን አጥቅቷል ሲሉ ጠቅላይ ሚኒስትሩ ከሰዋል። ትግራይ ባለፈው መስከረም ወር ምርጫ ማካሄዷ ይታወቃል። የፌዴራሉ መንግስት ህገ ወጥ ብሎታል። የትግራይ መንግስትና ማዕከላዊው መንግስት ከቅርብ ጊዜያት ወዲህ ወታደራዊ ግጭት ለማካሄድ እያሴሩ ናቸው በሚል እርስ በራሳቸው ሲካሰሱ መቆየታቸው ታውቋል። ህዝባዊ ወያነ ሓርነት ትግራይ ዛሬ ማለዳ ላይ በክልሉ ከተመደበው ፌዴራላዊ ኃይል ወታደራዊ መሳሪያና ዕቃ ለመውሰድ ሞክሯል ሲል የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ ገልጿል። መግለጫው አያይዞም ዛሬ በተከፈተው ጥቃት የመጨረሻው ቀይ መስመር ስለተጣሰ የፌዴራሉ መንግስት ወታደራዊ እርምጃ ለመውሰድ ተገዷል ይላል። የትግራይ ክልል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ባለፈው ሰኞ በተደረገው ጋዜጣዊ ጉባኤ ሲናገሩ ትግራይ ባለፈው መስከረም ወር ላይ ምርጫ ማካሄዷን ለመቅጣት ሲል የአብይ መንግስት በትግራይ ላይ ጥቃት ለመክፈት አቅዷል ብለው ነበር። የጠቅላይ ሚኒስትሩ መግለጫ ከወጣ በኋላ ከዶክተር ደብረጽዮን እና ከሌሎቹ የክልሉ ባለስልጣኖች ምላሽ ለማግኘት የተደረገው ጥረት አልተሳካም። የትግራይ ህዝብ ብዛት 109 ሚሊዮን ከሚሆነው የሀገሪቱ ህዝብ 5% ቢሆንም የፖለቲካ ታሪኩ ሲታይ ከሌሎቹ የተለቁ ክልሎች ይበልጥ የበለጸገና ተጽዕኖ አሳዳሪ መሆኑ ተገልጿል። የትግራይ ክልል ወታደራዊ ኃይል በሚገባ የሰለጠነና በወታደራዊ ስነ ስርዓቱ የታነጸ ነው ሲሉ ተንታኞች ተናግረዋል። ይህ ወታደራዊ ባህሪም እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት ሽምቅ ውጊያ በማካሄድ የኢትዮጵያ አብዮታዊ ዲሞክራሲያዊ ግንባር ስልጣን እንዲይዝ ከመራበት ጊዜ አንስቶ የነበረ መሆኑን ትንታኞቹ ጠቁመዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ የፌዴራልና የትግራይ ክልል መንግስታት በመካከላቸው ተፈጥሯል ያለውን ግጭት ያለምንም ቅድመ ሁኔታ እንዲያቆሙ ጠይቋል። ለአንድ ሳምንት የሚዘልቅ የጸሎትና የመላ ጊዜ ለየእምነቱ አባላት አወጀ። የአሜሪካ ድምፅ ዘጋቢ መለስካቸው አመሃ የላከው ዘገባ ዝርዝሩን ያቀርባል።
አመሻሹ ላይ በኢትዮጵያ የሃይማኖት ተቋማት ጉባኤ ወቅታዊ አገራዊ ሁኔታውን አስመልክቶ በጉባኤው የበላይ ጠባቂ አባቶች የተሰጠ መግለጫ እንደሆነ የሚናገረው ጽሑፍ ዛሬ በፌዴራል መንግስትና በትግራይ ክልል መንግስት መካከል የተፈጠረው አለመግባባት፣ ውጥረትና መካረር ገደቡን አልፎ ግልጽ የሆነ ወታደራዊ ግጭት መጀመሩ አሳዝኖናል ይላል። ይህም እንዳይሆን በማሰብ ሁለቱን አካላት አቀራርበን ለማወያየት ያደረግነው ጥረት ለጊዜው ሳይሳካ በመቅረቱም በእጅጉ ማዘናቸውን የጽሑፉ መግለጫ ያስታውሳል። የጦርነትን አውዳሚ ባህሪና የመጥፎ ምርጫዎች ሁሉ የከፋ መሆኑን የሚያስገነዝበው ይኸው ጽሑፍ በተለይ በአንድ አገር ወንድማማቾች መካከል የሚፈጠር ግጭት ማንንም አሸናፊ የማያደርግ እንደሆነ ያስገነዝባል። በመሆኑም የተቋማቱ ጉባኤ መግለጫ ወታደራዊ ግጭት ነው ያለው ያለምንም ቅድመ ሁኔታ እንዲቆም ለሁለቱም ወገኖች ጥያቄ ያቀርባል። ሊቀ ትጉሃን ቀሲስ ታጋይ ታደለ መግለጫውን በንባብ አሰምተዋል።
የተከበራችሁ የፌዴራልና የትግራይ ክልል መንግስታት፣ ከሁሉ በፊት ቅድሚያ ለሀገራችን ሰላምና መረጋጋት በመስጠት በመካከላችሁ የተጀመረውን የእርስ በርስ ወታደራዊ ግጭት ያለምንም ቅድመ ሁኔታ እንድታስቆሙም በአጽንኦት እንጠይቃለን። የተከበራችሁ የብልጽግና ፓርቲና የህወሓት ፓርቲ አመራሮች፣ በመካከላችሁ የተፈጠረውን የፖለቲካ ልዩነት በመነጋገር የሚፈታ ስለሆነ አሁንም በጉዳዮቻችሁ ላይ በግልጽ በመነጋገር እንድትፈቱት ጥሪያችንን እናስተላልፋለን።
ለመገናኛ ብዙሃን፣ ለወጣቶች፣ ለጸጥታ ኃይሎችና ለመሳሰሉት አካላት ሁሉ የተፈጠረው ግጭት የሚበርድበትንና ሰላም የሚሰፍንበትን መንገድ እንዲያሳዩና ለዚህም እንዲጥሩ የሚያሳስበው ይህ መግለጫ በተለይም ከፍተኛ ተጽዕኖ ፈጣሪዎች ናቸው ያላቸው አካላት ተገቢ ሚናቸውን እንዲጫወቱም ጥሪ አቅርበዋል። መግለጫው በመጨረሻም በሀገሪቱ የሚታየው የጥላቻና የክፋት መንፈስ እንዲወገድ ሁላችንም እንደ የእምነታችን ስርዓት ፊታችንን ወደ ፈጣሪ በመመለስ ከነገ ጥቅምት 26 ቀን ጀምሮ ለአንድ ሳምንት የሚቆይ የጸሎትና የምህላ ጊዜ መሆኑን አውቃችሁ በጸሎት እንድትተጉ አደራ እንላለን በማለት መግለጫው አውጇል። መግለጫው በሁለት ወገኖች እንዲያም ሲል በሁለት ወንድማማቾች መካከል የተፈጠረ ወታደራዊ ግጭት ይበለው እንጂ የፌዴራሉ መንግስት ሕግን ለማስከበር የተወሰደ እርምጃ እንደሆነ ዛሬ በሰጣቸው የተለያዩ ማብራሪያዎችና መግለጫዎች ግልጽ ሲያደርግ ቆይተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በትግራይ ላይ በተከፈተው ወታደራዊ እርምጃ ፌዴራል መንግስቱም ሆነ የክልሉ መንግስት ለሲቪሎች ደህንነትና ለሰብአዊ መብቶች መከበር ብርቱ ጥንቃቄ እንዲያደርጉ አምነስቲ ኢንተርናሽናል አሳሰበ። ማሳሰቢያውን ያወጡት የዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን የምስራቅና የደቡባዊ አፍሪካ ቀጠናዊ ዳይሬክተር ናቸው። ሰለሞን አባተ ዝርዝሩን ይዟል።
ጦር የማሰማራቱ ውሳኔ በፌዴራል መንግስቱና በትግራይ ክልል ባለስልጣናት መካከል ያለውን ውጥረት የሚያባብስ ብቻ ሳይሆን የብዙዎችን ሕይወት አደጋ ላይ ይጥላል፣ ኢትዮጵያ ውስጥ የሰብአዊ መብቶች ይዞታና ሁኔታም እንዲያሽቆለቁል ያደርጋል ብለዋል የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጣና ዳይሬክተር ዲፕሮስ ሙቼና። ለሁለቱም የፌዴራሉም የክልልም ባለስልጣናት ትግራይ ውስጥ ዓለም አቀፍ የሰብአዊ መብቶች ድንጋጌዎች አለመጣሳቸውን፣ የሰዎች ሕይወት ከአደጋ የተጠበቀ መሆኑን እንዲያረጋግጡ እናሳስባለን ብለዋል። ሙቼና አክለውም ገዳይ ኃይልን መጠቀም በሕይወት ወይም በአካል ላይ ሊደርስ የሚችል ጉዳትን ለማስቀረት ሲባል የግድ አስፈላጊ ሆኖ ሲገኝ ብቻ እንዲሆንም አሳስበዋል። ሰዎች መገናኘት እንዲችሉ ሐሳብን ለመግለጽ ነጻነትና እዚያ ያለውን የሰብአዊ መብቶች ሁኔታ ለመከታተል እንዲያመች ባለሥልጣናቱ ትግራይ ውስጥ የስልክና የኢንተርኔት አገልግሎቱን በአፋጣኝ መልሰው እንዲያስቀጥሉም ጥሪ እናደርጋለን ብለዋል ዳይሬክተር ዲፕሮዝ ሙቼና። የትግራይ ክልል ገዢ ፓርቲ ህወሓት መቀሌ በሚገኘው ብሔራዊው የመከላከያ ኃይል የሰሜን እዝ ላይ ጥቃት ማድረሱን ከእኩለ ሌሊት በኋላ ያስታወቁት ጠቅላይ ሚኒስትር አብይ አህመድ የመከላከያ ኃይሉ ጥቃት እንዲከፍት ማዘዛቸውንም ተናግረዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ ትላንት በተካሄደው ፕሬዚደንታዊ ምርጫ አሸናፊው ማን እንደሆነ ገና አልታወቀም። በኮሮና ቫይረስ ምክንያት ብዙ ሰዎች በፖስታ ቤት በኩል በመረጡባቸው ክፍላተ ግዛት የምርጫ ውጤት ገና እየተቆጠረ በመሆኑ ነው ውጤቱ የዘገየው። ፕሬዚዳንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው ጆ ባይደን በየበኩላቸው እንደሚያሸንፉ በተጠበቁባቸው ክፍላተ ግዛት አሸንፈዋል። በሀገሪቱ ምስራቃዊ ክፍል በሚገኙት ሰሜን ካሮላይና፣ ጆርጂያ እና ፔንሲልቬኒያ ክፍላተ ግዛት በመካከለኛው ምዕራብ ሚችጋንና ዊስኮንሰን፣ በደቡብ ምዕራብ ደግሞ አሪዞና ትላንትና በቅድመ ምርጫ ቀን የተሰጡ በሚሊዮኖች የሚቆጠሩ ድምጾችን ባለስልጣኖች እየቆጠሩ ነው። በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የበዛ ቁጥር ለማግኘት በሚደረገው ጥረት ሰሜን ካሮላይናን፣ ሜይንንና ጆርጂያን በመሳሰሉት ክፍላተ ግዛት የተቀራረቡ የምርጫ ድምጾች ስላሉ ውጤቱ ገና አልታወቀም። ኮሎራዶ ላይ ዲሞክራቶች አንድ አብይ ድል አግኝተዋል። ሪፑብሊካዊው ኮሪ ጋርድነር በዲሞክራቱ ጆን ሂክንሎፐር ተሸንፈዋል። ሪፑብሊካውያን አላባማ ላይ የምክር ቤቱ መቀመጫ አግኝተዋል። ትራምፕ የደገፏቸው የቀድሞ የፉትቦል አሰልጣኝ ታሚ ቱበርቪል ዲሞክራቱን ሴኔተር ዳግ ጆንስን አሸንፈዋል። የዩናይትድ ስቴትስ የጸጥታና የስለላ ባለስልጣኖች ትላንት በሀገሪቱ ብሔራዊ ምርጫ በተካሄደበት ወቅት በከፊል ድል ማግኘታቸውን ገልጸዋል። የውጭ ተቀናቃኝ ኃይሎች የሚነዙትን የሐሰት ወሬ ናዳ እየተከላከሉ ባሉበት በአሁኑ ወቅት በምርጫ መሰረተ ልማት ላይ የሚሞከሩ ጥቃቶችን በሚገባ ለመከላከል መቻላቸውን ገልጸዋል። የዩናይትድ ስቴትስ የሳይበር እዝ ኃላፊ ጀነራል ፖል ናካሶኒ የምርጫውን ስርዓት ለመሰርሰር የተደረገው ጥረት ዘላቂ ጉዳት ሳያደርስ ወሳኝ እርምጃ ተወስዶበታል ብለዋል። ባለፉት ወራትና ሳምንታት በተቀናቃኞቻችን ላይ የወሰድናቸው እርምጃዎች ተቀናቃኞቻችን በምርጫችን ውስጥ ጣልቃ እንዳይገቡ አድርጓል ሲሉ ናካሶኒ ትላንት ማታ ባወጡት መግለጫ አስገንዝበዋል። ናካሶኒ የብሔራዊ ጸጥታ አገልግሎት ስራ አስኪያጅም ናቸው። በሳይበር ሴኪሪቲ እና በመሰረተ ልማት ሴኪሪቲ አገልግሎት ያሉት ባለስልጣኖችም ትናንት ቀኑን ሙሉ ለመገናኛ ብዙሃን ሲሰጡ በዋሉት መግለጫ የናካሶኒን አባባል ሲያስተጋቡ ውለዋል። በመጨረሻም የኮቪድ-19 ዜና። ዩናይትድ ስቴትስ ውስጥ ትላንት ሰዎች ለምርጫ በተሰለፉበት ሁኔታ ሀገሪቱ በአንድ ቀን ውስጥ የበዙ በኮቪድ-19 የተያዙ ሰዎች ማግኘቷን አስታውቃለች። የኮሮና ቫይረስን ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ባወጣው አሃዝ መሰረት በትላንቱ የምርጫ ዕለት 91,530 የሚሆኑ ሰዎች በኮሮና ቫይረስ ተይዘዋል። 1,130 የሚሆኑት ደግሞ ለሞት ተዳርገዋል። በተጨማሪም ትላንት ብቻ ከ50,000 በላይ የቫይረሱ በሽተኞች ሆስፒታል ገብተዋል። በፕሬዝዳንታዊው ምርጫ ውድድር አብይ ሚና የተጫወቱት ሚችገን፣ ኦሃዮ እና ፐንስልቬንያ ክፍላተ ግዛት በትላንቱ ዕለት ብቻ የበዙ የቫይረሱ በሽተኞች ማግኘታቸውን ገልጸዋል። በአጠቃላይ ከ20 በላይ የሚሆኑ ክፍላተ ግዛት ከዚህ ቀደም ከታዩት የአንድ ሳምንት ጊዜ የቫይረሱ በሽተኞች ብዛት የላቀ ቁጥር ባለፈው ሳምንት እንደተከሰተ አስታውቀዋል። ዩናይትድ ስቴትስ ውስጥ የሚታየው የኮሮና ቫይረስ መዛመት ሁኔታ የሀገሪቱን መላ የስፖርት ዓለምንም እንደጎዳ ተገልጿል። በሀገሪቱ ከ9.3 ሚሊዮን በላይ የቫይረሱ በሽተኞች ያሉ ሲሆን ከዓለም ቀዳሚ ቦታ መያዟ ቀጥሏል። በዓለም ደረጃ 47.4 ሚሊዮን የኮቪድ-19 በሽተኞች እንዳሉ ታውቋል። የሞቱት ደግሞ 232,627 መሆናቸው ተገልጿል። ፈረንሳይም ትላንት 854 አዲስ የቫይረሱ በሽተኞች ማግኘቷን ገልጻለች። ካለፈው ሚያዝያ ወር አንስቶ የበዛ ቁጥር እንደሆነ ሮይተርስ የዜና አገልግሎት ዘግቧል። በኮቪድ በሽተኞች ብዛት ከዓለም ሁለተኛ በሆነችው ህንድ ደግሞ ከ8.3 ሚሊዮን በላይ የቫይረሱ በሽተኞች እንዳሉ ታውቋል። ባለፉት 24 ሰዓታት ውስጥ ከ46,000 በላይ አዲስ በሽተኞች መኖራቸው ተገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት።
አዳነችን ለዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን ዝግጅት ነው እያደመጣችሁ ያላችሁት። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አማሪክ እንዲሁም አሃዱ ሬዲዮ 94.3 ላይ በቀጥታ ልታደምጡን ትችላላችሁ። አሁን በቀጥታ ወደ መጽሔቱ ክፍለ ጊዜ ዘገባዎች ይሆናል የምንሻገረው። በቅድሚያ አብይ ርዕስ። በህወሓት ቡድን ላይ የሚወሰደውን እርምጃ በአጭር ጊዜና ባነሰ ኪሳራ ለማጠናቀቅ እንደሚሰራ የኢትዮጵያ መንግስት አስታወቀ። ግጭቱ በትግራይ ክልልና በፌዴራል መንግስት መካከል አይደለም ያሉት በጉዳዩ የፌዴራል መንግስት ቃል አቀባይ አምባሳደር ሬድዋን ሁሴን ሂደቱ የትግራይን ህዝብም ነጻ የሚያወጣ ነው ብለዋል። ማህበረሰቡን ነጻ ለማውጣት የሚደረገው ጥረት ቀጥሏልም ነው ያሉት። የሚኒስትሮች ምክር ቤት በበኩሉ ዛሬ ስብሰባ አድርጎ በትግራይ ክልል ያስቸኳይ ጊዜ አዋጅ አውጇል። ያስቸኳይ ጊዜ አዋጁን የሚያስፈጽም በኢትዮጵያ ጦር ኃይሎች ኤታማዦር ሹም የሚመራ ግብረ ኃይልም ተቋቁሟል። ዝርዝሩን ከአዲስ አበባ እስክንድር ፍሬው ይዟል።
ትናንት ከኩለ ሌሊት በኋላ በቴሌቪዥን መስኮት ብቅ ያሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው ከህወሓት ጋር የነበረው ፍጥጫ መልኩን መቀየሩን ይፋ ያደረጉት።
ውድ የሀገሬ ህዝቦይ፣ ዛሬ ከሃዲ ኢትዮጵያውያን ኢትዮጵያን ወክተዋታል። ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። ላለፉት 20 ዓመታት በቀበሮ ምሽግ ውስጥ በመሆን ሀገሬ ወገኔ ህዝቤ ብሎ በብዙ ሺዎች መስዋዕትነት ከፍሎ ቆስሎ ደምቶ ደክሞ ሀገሩንና ህዝቡን የታደገው የሀገር መከላከያ ሰራዊት ዛሬ ምሽት ከመቀሌ ጀምሮ በበርካታ ስፍራዎች በከሃዲ ኃይሎች እና ባደራጁት ኃይል ጥቃት ተፈጽሞበታል።
ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍም መከላከያ ሰራዊቱ ሀገር የማዳን ተልእኮውን እንዲወጣ ትዕዛዝ እንደተሰጠው ገልጸዋል። ቀይ መስመር የመጨረሻው ነጥብ ታልፏል። ሀገርና ህዝብን ለማዳን ኃይል የመጨረሻው አማራጭ ሆኗል ነው ያሉት ጠቅላይ ሚኒስትሩ። በዚህ መሰረት ሰራዊቱ ተልእኮውን በመወጣት ላይ እንደሆነም ወቅታዊውን ሁኔታ አስመልክቶ የተቋቋመው ኮሚቴ አስታውቋል። የኮሚቴው ቃል አቀባይ የሆኑት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ይህንኑን ያብራሩት፣
በርከት ባሉ አሁን አካባቢዎች ሰራዊቱ የደረሰበትን ጥቃት ተከላክሎ ፖዚሽኑን ለማስተካከልና ወደፊት ለመሄድ የሚሞክርበት ሁኔታ እንዳለ ከመከላከያ ሰራዊት የወጡ መረጃዎች ያሳያሉ። በሂደቱ የአካባቢው ነዋሪ እንዳይጎዳ በማድረግ ግን ደግሞ የመጣውን ኃይል እየተከላከለ መንገዱንም እያሰፋ በአጠቃላይ ማህበረሰቡን ነጻ ለማውጣት የሚደረገው ጥረት የቀጠለ መሆኑ ነው አሁን ያለው መረጃ የሚያሳየው።
እየተወሰደ ያለው እርምጃ የትግራይን ህዝብ ጭምር ነጻ የሚያወጣ ነው ሲሉም አምባሳደሩ ተናግረዋል።
ይሄ ግጭት በትግራይ ህዝብና በተቀረው ኢትዮጵያ ህዝብ መሀል አይደለም። ይሄ ጸብ በትግራይ መንግስትና አሳች በአጠቃላይ መንግስት ሲባል ወረዳውንም ቀበሌውንም ስለሚጨምር አጠቃላይ መዋቅሩና በፌዴራል መንግስት አይደለም። ይሄኛው ጸብ በተወሰነ ራሱን ባደራጀ የበታቾቹ አካላትንም በማይወክል በተወሰነ ቡድን ላይ በተፈጸመ ክደት መካከል የሚደረግ ጸብ ነው። ስለዚህ በሂደቱ የትግራይ ህዝብም ነጻ የሚወጣበት አጠቃላይ ከታች ያለው መዋቅርም እንደሌላው ወገኖቹ የተሻለ አየር ማግኘት የሚችልበት ሁኔታ ለመፍጠር የሚሄድ ነው። ህገ መንግስቱን የማስረጽ ህገ መንግስቱን የማስፈን በሂደቱም ሀገሪቱን አንድነት የመጠበቅ እንቅስቃሴ ነው የሚሆነው እና የሚኖራችሁ መግለጫዎች፣ የሚኖራችሁ ሀሳቦች፣ የሚኖራችሁ የአድማጭ ተሳትፎቻችሁም ይህንን አንድነት የሚጠብቅ ይህን የአብሮነት ስፒሪት የሚጠብቅ መሆኑ ላይም በኃላፊነት መዘገብ ያስፈልጋል የሚል አደራ ለማስተላለፍ ነው። የጅምላ ፍረጃ የሚመስሉ ነገሮች የማስቀረት የህወሓትን መጠቃላይ መዋቅሩን ቀበሌ ያለው ወረዳ የነበረው ከአርሶ አደሩ ጋር ኤክስቴንሽን ሲሰራ የነበረው መዋቅር ምንም የተለየ ሌላ ክልል ላይ ከነበረው የተለየ ያገኘው የተጠቀመው ስልጣን የለውም።
እየተወሰደ ያለውን እርምጃ በፍጥነት ለማጠናቀቅ እንደሚሰራም አምባሳደር ሬድዋን ለውጭ ሀገር ጋዜጠኞች በሰጡት መግለጫ አብራርተዋል።
ዊል ትራይ ቱ ሜክ ሹር ዛት ኢት ኩል ቢ ኮንትሮል ቬሪ ሱን አንድ ዘን ትግራይ ፒፕል ኩድ ኦልሶ ሃቭ ዘ ራይት ቱ ኢንጆይ ዘ ሲቪል ራይትስ አንድ ዘን ኢንጆይ ኦል ዘ ዲሞክራቲክ አንድ ሂውማን ራይትስ ዛት አር ፕሪቬይሊንግ ኢን ኢትዮጵያ።
እርምጃውን በቶሎ ለማጠናቀቅ እንሞክራለን። የትግራይ ህዝብም በኢትዮጵያ እየታየ ያለውን የሲቪልና ሁሉንም የዲሞክራሲያዊና ሰብአዊ መብቶች እንዲያጣጥም ለማድረግ ነው ያሉት። የጉዳት መጠን ለመቀነስ ስለሚደረግ ጥረትም ተከታዩም ብለዋል።
All responsibilities will be taken care of and then be cautious for not to have more casualties.
በግጭቱ የሚደርሰው የጉዳት መጠን እንዳይጨምር በሁሉም ኃላፊነቶችና ጥንቃቄዎች ላይ እንሰራለን። የትግራይን ህዝብ በማሳተፍም ራሳቸውን ነጻ እንዳይወጡና የሴረኛው የህወሓት ወንጀለኛ ቡድን ሰብአዊ ጋሻ እንዳይሆኑ ለማድረግ ተገቢው ትኩረትና ጥንቃቄ ይኖራል ነው ያሉት። የኢትዮጵያ የሚኒስትሮች ምክር ቤት ደግሞ በትግራይ ያስቸኳይ ጊዜ አዋጅ አውጇል። በክልሉ ያለው ሁኔታ በመደበኛው የህግ ማስከበር ስርዓት ለመከላከልና ለመቆጣጠር የማይቻልበት ሁኔታ ላይ መድረሱን ምክር ቤቱ አመልክቷል። እናም ህገ መንግስታዊ ስርዓቱን ለመጠበቅ ልዩ እርምጃዎችን መውሰድ የሚያስችል ያስቸኳይ ጊዜ አዋጅ ማወጅ አስፈላጊ ሆኖ መገኘቱን ጠቁሟል። ያስቸኳይ ጊዜ አዋጁን የሚያስፈጽም በኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የሚመራ ግብረ ኃይል መቋቋሙንም ይፋ አድርጓል። በተያያዘ ዜና ከመከላከያ ሰራዊት ተቀንሰው የነበሩ የቀድሞ ጄኔራሎች ወደ ሰራዊቱ እንዲመለሱ ጠቅላይ ሚኒስትር አብይ አህመድ አዘዋል። ጄኔራሎቹ ሌተናል ጄኔራል ባጫ ደበሌ፣ ሌተናል ጄኔራል ዮሐንስ ገብረመስቀልና ሌተናል ጄኔራል አበባው ታደሰ መሆናቸውን የጠቅላይ ሚኒስትሩ ጽፈት ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱና በየረስ ነበር ያደመጥነው። እስክንድርን እናመሰግናለን። በዚሁ ወቅታዊ የኢትዮጵያ ጉዳይ ላይ እናተኩራለን። የአማራ ክልላዊ መንግስት ህወሓት በአማራ ክልል በየትኛውም አካባቢ የሚያደርሰውን ጥቃት መመከት የሚያስችል ሙሉ አቅም ያለው መሆኑን የክልሉ ርዕሰ መስተዳድር አቶ ተመስገን ጥሩነህ ገለጹ። በሰላም ወደ አማራ ክልል ለሚገቡ የትግራይ ልዩ ኃይልና ሚሊሻ አባላት ዋስትና እንደሚሰጡም ገልጸዋል። የኦሮሚያ ክልል አቻቸውም የህወሓት ግብዓተ መሬት ይፈጸማል ማለታቸውን ጠቅሳ ከባህር ዳር አስቴር ምስጋናው ተከታዩን ዘገባ አድርሳናለች።
በአማራ ክልል ቴሌቪዥን ጣቢያ ዛሬ ቀርበው መግለጫ የሰጡት የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ ህወሓት በክልሉ በየትኛውም አካባቢ የሚያደርሰውን ጥቃት መመከት እንደሚችሉ ገልጸዋል።
ጠላታችንን ለአንዴና ለመጨረሻ ጊዜ መደምሰስ የሚያስችል ስራ መስራት አለብን። እንግዲህ ይህንን ለማድረግ ሁሉም የአማራ ህዝብ ተፎካካሪ ፓርቲዎችም ሌሎችም አደረጃጀቶች ከክልሉ መንግስት እና ከክልሉ የጸጥታ ኃይል እንዲሁም ከፌዴራል መንግስትና ከፌዴራል የጸጥታ ኃይል ጎን ቆመው በየትኛውም አካባቢ ላይ የሚደርስን ጥቃት መከላከል የሚያስችል ቁመና አለን።
የክልሉ ፕሬዚዳንት በአማራ ክልል ለሚገኙ ተመላሽ የሰራዊት አባላትም ጥሪ አቅርበዋል።
ምልስ የሰራዊት አባላትም በዚህ አጋጣሚ የክልሉ መንግስት ጥሪ አቅርበዋል። ወደ ሰራዊቱ ተቀላቅለው እስካሁን ሲያሸብርና ሲያስቸግር የነበረን ኃይል ለአንዴና ለመጨረሻ ጊዜ ስርዓት ማስያዝ እንዳለብን በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ።
በሰላም ወደ አማራ ክልል ለሚገቡ የትግራይ ልዩ ኃይልና ሚሊሻ አባላት የደህንነት ዋስትና እንደሚሰጡም ገልጸዋል። በሌላ በኩል የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የህወሓት ግብዓተ መሬት መፈጸሚያ ደርሷል ብለዋል። ሀገር ወዳዱ ሲሉ የጠሩት የትግራይ ህዝብም ከፌዴራል መንግስቱ ጎን እንዲቆም ጥሪ አቅርበዋል።
ይህ ኃይል ዋናው አላማው በየቦታው ግጭቶችን በማስነሳት ብሔር ብሔረሰብን በማጋጨት እዛ መሀል መኖር ነው። የስልጣን ጥማቱንም መልሶ የማግኘት ፍላጎቱንም ሌብነቱንም መዘርጋት የሚፈልገው በዚህ ማዕቀፍ ውስጥ ነው።
ይህ በእንዲህ እንዳለ ህብረተሰቡ አካባቢውን በተለይ ደግሞ በቤተ እምነት ተቋማት ነቅቶ እንዲጠብቅ የአማራ ክልል ፖሊስ ኮሚሽን አሳስቧል። የክልሉ ፖሊስ ኮሚሽነር አበራ አዳሙ ለአሜሪካ ድምጽ ዛሬ በሰጡት ቃል ህወሓት የተካነበት ተንኮል በንጹሐን ዜጎች ላይ ጥቃት በማድረስ የፖለቲካ ቁማር መጫወት ነው ብለዋል።
ህብረተሰቡ ራሱን እና አካባቢው ነቅቶ መጠበቅ አለበት። እርስ በርሱ መረጃ መለዋወጥ አለበት። በአካባቢው ላሉ የፖሊስ አባላት ለሚሊሻ አባላት መረጃ መስጠት አለበት። ሁነሲ ልውጭ በተለይ ደግሞ ሆቴሎች ከፍተኛ የሆነ ጥንቃቄ እንዲያደርጉ፣ የእምነት ቦታዎች እምነት አባቶች፣ ቤተ ክርስቲያኖች፣ ቤተ መጽሐፍቶች ከፍተኛ የሆነ ጥንቃቄ እንዲያደርጉ፣ ለየት ያለ ነገር ሲያዩ በሁሉም ቦታ ላይ የጸጥታ ኃይል ስላለ ለጸጥታ ኃይሉ መረጃ እንዲሰጡ በዚህ አጋጣሚ ማሳሰብ እወዳለሁ።
የደቡብ ብሔር ብሔረሰቦች የሐረሪ፣ የቤኒሻንጉል ጉምዝ፣ የጋምቤላ፣ የሶማሌና የሲዳማ ርዕሳነ መስተዳደርም መግለጫ ያወጡ ሲሆን ከፌዴራል መንግስቱ ጎን እንደሚቆሙ ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደ ቀጣዩ ዘገባ ስናልፍ አማራ ክልልን ከትግራይ በሚያጎራብተው ራያ አካባቢ የሁለቱም ክልል ልዩ ኃይሎች መስፈራቸው ተገልጿል። በአካባቢው ጦርነት ባይቀሰቀስም ውጥረቱ ማየሉን የዓይን እማኞች መናገራቸውን ጠቅሶ መስፍን አራጌ ተከታዩን ዘገባ አጠናቅሯል።
ትናንት እኩለ ሌሊት ላይ በድረገጻቸው የተነበበው የጠቅላይ ሚኒስትር አብይ አህመድ መልእክት በትግራይ በሚገኝ የመከላከያ ካምፕ ላይ ህወሓት ጥቃት ማድረሱን፣ የሰሜን እዝንም ለመዝረፍ መሞከሩንም ጠቁመዋል። ከዓመታት በላይ በአካባቢው ሰፍሯል በተባለው የመከላከያ ሰራዊት ላይ ህወሓት ያደረሰውን ጥቃትና በዳልሻህ አካባቢ ጦርነት መክፈቱን ያመለከቱት ጠቅላይ ሚኒስትሩ አገርንና ህዝብን ለማዳን ሲባል ጦርነት መጀመሩን ገልጸው ነበር። በተለይ ትግራይን ከአማራ ክልል በሚያዋስኑ አካባቢዎች ውጥረት እንዳለ በአካባቢው የሚገኙ ነዋሪዎች ያመለክታሉ። ይገልጻሉ። በወልቃይትና ጠገዴ አካባቢዎች ከሌሊት ጀምሮ የተኩስ ድምጾች ሲሰሙ እንደነበር አስተያየት ሰጪዎች ከኩለ ቀን በፊት ለአሜሪካ ድምጽ ሬዲዮ ጠቁመው ነበር። የጦርነቱን መቀስቀስ ተከትሎ የተለያዩ መረጃዎች በማህበራዊ ድረገጾች ቢወጡም ግጭት ባለባቸው አካባቢዎች የስልክና ኢንተርኔት አገልግሎት ባለመኖሩ መረጃዎቹን ለማረጋገጥም ለማጣራትም አልተቻለም። ትግራይን ከአማራ በሚያዋስነው የራያ አካባቢ ግን ጦርነት ባይኖርም ውጥረት እንደሰፈነ በስፍራው የሚገኙ የዓይን እማኞች ተናግረዋል።
በትግራይ በኩል መጠኑ በርከት ያለ ሰራዊት አስገብተው ዋጃ የሚባለው ቦታ ድንበራቸው ላይ አስረዋል። ከባድ መሳሪያም እንደታጠቀ መረጃዎች አሉ። የአማራ ልዩ ኃይል ደግሞ ከድንበሩ 1-2 ኪሎ ሜትር ራቅ ብሎ ቀቤ በር የሚባለው ቦታ ላይ ተቀምጧል።
ቀቤ በር ማለት የአማራ ክልል አካል ነው።
የአማራ ክልል ነው። ከትግራይና ከአማራ ክልል ድንበር 2 ኪሎ ሜትር ወደ አማራ ክልል ገባ ብሎ ወደ ራሱ ቦታ ላይ ተቀምጧል። ሁለቱም ኃይላቸውን አስተላለፍ አስቀምጠዋል። ግጭት እስካሁን አልተደረገም። ስለውጥም የለም። ነገር ግን አካባቢው ውጥረት ስለነገሰ ያው በትግራይና በመከላከያ ሰራዊት መካከል የተጀመረው ግጭት ወደ ተባባሰ ደረጃ እንዳይሄድ የአማራ ክልል የራሱን ድንበር ይጠብቃል። በዛ ሁኔታ ላይ ነው ያለው። መከላከያ ሰራዊት ከሁሉም ወደ አማራ ክልል ባለው ቦታ ላይ ገብቶ ነው የተቀመጠው። ፎርማት የሚባል ቦታ ተሻግረ አራዱ የሚባል ቦታ ላይ ካምፕ አለው።
በከተማዋም ለወትሮ ይደረግ የነበረው እንቅስቃሴ ከሰዓት በኋላ አለመኖሩን አመልክተዋል።
አሁን ከሰዓት በኋላ ሞተርም ማንኛውም እንቅስቃሴ እንዳይኖር፣ ባንኮች እንዲዘጉ፣ ሆስፒታሎች በስተቀር ሁሉም ተቋማት እንዲዘጉ ተደርጓል። ከተማው ጸጥ ያለ ነው። ከፍተኛ ቁጥር ያለው የባጃጅ ኃይል ስላለ አካባቢው ማህበረሰብ ራሱ እንዲጠብቅ፣ አንዳንድ ጥቃት ሊፈጸሙ እንዳይችሉ ተሽከርካሪ የትራንስፖርትም እንዲቆም ተደርጓል።
በአካባቢው የሚገኙ ወጣቶች ጦርነቱ ከተጀመረ ሊከሰት የሚችለውን ሰብአዊ ጉዳት ለመቀነስ የራሳቸውን ዝግጅት ያደረጉ መሆናቸውንም ነው ከአካባቢው የደረሰን መረጃ የሚያመለክተው።
ወጣቱ በአካባቢው ያሉ የሕክምና ተቋም ሊሆኑ የሚችሉ አምቡላንሶችን የቁስለኛ ማገገሚያ የሚሆኑ ዘጋጅቷል።
የሕክምና መስጫ ቦታ ማለት ሆነው
ባድጁ የሚሄድ ሰው ወይም በትሪዞ የሚሄድ ሰው አታይ፣ ሁሉም ታጥቆ ነው ስንግ በጎን የተቀመጠው።
የጦርነቱን መጀመር ተከትሎ የአማራ ህዝቦች ብሔራዊ ንቅናቄ አብን በይፋ ድረገጹ መግለጫ አውጥቷል። በአማራው ህዝብ ላይ ለተፈጸመውና እየተፈጸመ ላለው የዘር ማጥፋት ወንጀል መነሻ አሁንም ግንባር ቀደሙ ተዋናይ ህወሓት ነው ያለው አብን በዳንሻ ቅራቅርና ሶሮቃ አካባቢዎች በአማራ ህዝብ ላይ የወሰደው ወታደራዊ ጥቃት የዚሁ ማሳያ እንደሆነም ይፋ አድርጓል። በትግራይ ክልል በሚገኙ የአገር መከላከያና በአማራ ክልል ዳንሻና ሶሮቃ አካባቢዎች ህወሓት ለወሰደው ጥቃት መንግስት ወታደራዊ አጸፋ እርምጃ መውሰዱንም ደግፏል። በአማራ ክልል በተለያዩ አካባቢዎች ጥቃት ሊሰነዘር ስለሚችልም ህዝቡ ነቅቶ እንዲጠብቅና መረጃዎችን እንዲለዋወጥ ጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
በቀጣዩ ዘገባም በዚሁ ወቅታዊ ጉዳይ ላይ ይሆናል የምንቆየው። ጠቅላይ ሚኒስትር አብይ አህመድ ህወሓት በትግራይ በሚገኘው የመከላከያ ካምፕ ላይ ጥቃት ማድረሱን አስታውቀው ለመከላከያ ሰራዊቱ ሀገር የማዳን ተልእኮውን እንዲወጣ ትዕዛዝ ተሰጥቶታል ሲሉ በሰጡት መግለጫ ዙሪያ አሉላ ከበደ የትግራይ ሚዲያ ሀውስ የተባለ ተቋም ስራ አስኪያጅ የሆኑትን አቶ አሉላ ሰሎሞንን አነጋግሮ ተከታዩን ይዞ ቀርቧል።
አቶ አሉላ፣ በትግራይ በፌዴራል መንግስት እና በመካከል ያለው ውጥረት ወደ ተባባሰ አቅጣጫ መሄዱን የሚጠርት ያለ ነገር የለም። እስኪ በተጨባጭ በዛ ያለውን ሁኔታ ነገር ምንድን ነው?
ጥሩ እንደገለጽከው በትግራይ ክልልና በአዲስ አበባ ባለው የፌዴራል መንግስት ሰጣ ገባው የተጀመረው ቆየት ብሎ ነው። ነገር ግን አሁን የመጨረሻ ደረጃ ላይ ወደ መድረሱ የመጣው ባለፈው በሰሜን እዝ የአመራር ለውጥ ለማድረግ የፌዴራል መንግስት እንቅስቃሴ ሲያደርግ የትግራይ ክልል መንግስት በምላሹ የፌዴራል መንግስቱ የስልጣን እድሜው ዘመኑ ስላበቃ ከአሁን በኋላ የሚወስናቸው ውሳኔዎች፣ የሚያወጣቸው ህጎች እንዲሁም የሚፈጽማቸው ተግባራቶች በትግራይ ላይ ተቀባይነት የላቸውም ብሎ ነበር። ይህንኑ ተከትሎ እንግዲህ የሰሜን እዝ የአመራር ለውጥን እንዳልተቀበለና ወደ አካባቢው የተላኩት ምክትል አዛዥ ተመልሰው ከመቀሌ ወደ አዲስ አበባ እንደሄዱ ነበር የተገለጸው። ያንኑ ተከትሎ ያው ከፍተኛ የሆነ የቃላት ልውውጥ ነበረ በሚዲያ ላይ። በተለይ ዶክተር ደብረጽዮን ገብረ ሚካኤል ከትናንት ወዲያ በነበረው መግለጫቸው በኢሳያስ አፈወርቂ እና በፌዴራል መንግስት በኩል ትግራይን ወደ ጦርነት ለመክተት እንቅስቃሴ እንደተጀመረ እና ለዚህ ዝግጁ እንደሆኑ፣ ሁሉም ችግር መፈታት ያለበት በውይይት ነው፣ ችግሩ የፖለቲካ ነው፣ መፍትሄውም የፖለቲካ መሆን አለበት ብለው ገልጸው ነበር። ሆኖም ግን በሂደት ይህ ነገር ወደ ጦርነት እየተቃረበ እንደሆነ ጦርነት አይቀሬ ከሆነ ግን ትግራይ ህዝብ ዝግጁ እንደሆነ የሚካሄደውም ጦርነት በአንድ ድርጅት እና ሌላ ድርጅት ወይም በአንድ የክልል መንግስት እና በፌደራል መንግስት ሳይሆን በህዝብና ይህንን ህዝብ ለማንበርከት በተነሱ የተባበረ ግንባር የያዙ ኃይሎች መሀል መሆኑን ገልጸው ነበር። ህዝብ ደግሞ ይህንን ጦርነት በድል እንደሚወጣው ገልጸዋል። ይህንኑ ተከትሎ ነው እንግዲህ ፍጥጫው ወደ ከፍተኛ ደረጃ ደርሶ ትናንት ማምሻ አካባቢ በመቀሌ ከተማ የተኩስ ድምፅ እንደነበረ ነዋሪዎች ገልጸዋል በተለያዩ ሚዲያዎች። ከዛም በምዕራባዊ የትግራይ ክፍል የአማራ አዋሳኝም እንደዚሁ የተኩስ ልውውጥ ነበረ። አሁን ባለን መረጃ እንደሆነ የትግራይ ክልል ወረራ ተፈጽሞብኛል ነው እያለ ያለው። ወረራውም የተፈጸመው በፌዴራል መንግስት እና በአቶ ኢሳያስ የሚመሩት የኤርትራ ኃይል ነው። ያ እንደዚሁ አይነት መረጃዎች ነው አሁን እየወጡ ያሉት እያገኘናል።
ዘገባዎቻችንን ስንቀጥል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ በትግራይ ክልል በመከላከያ ሰራዊት ላይ በህወሓት ተወስዷል ያለውን እርምጃ አውግዟል። የፌዴራሉ መንግስት እርምጃም እንደሚደግፍ አስታውቆ ሰላማዊ ዜጎች ላይ ጉዳት እንዳይደርስባቸው አሳስቧል። የመላ ኢትዮጵያ አንድነት ድርጅትም በበኩሉ ተመሳሳይ መግለጫ አውጥቷል። መለስካቸው አመሃ ተከታትሎታል።
ኢዜማ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲና የመላ ኢትዮጵያ አንድነት ድርጅት ዛሬ በትግራይ ክልል ስለተከሰተው ግጭት ባወጧቸው ጋዜጣዊ መግለጫዎች ህወሓት በሀገሪቱ ሰራዊት ላይ ወስዷል ያሉትን እርምጃ አውግዘዋል። በሀገር ላይ የተፈጸመ ክህደት ነው ሲሉም ኮንነውታል። ቪኦኤ የኢዜማን ሊቀመንበር አቶ ሸዋስ አሰፋን ሁኔታው የፈጠረባቸውን ስሜት ጠይቄያቸው ነበረ።
በጣም ነው ያዘንነው በሆነው ነገር። የፖለቲካ ልዩነት፣ የሀሳብ ልዩነት፣ ውይይት የሚፈታም የማይፈታም ሊኖር ይችላል። በሀገር ላይ ምጣት ግን ሀገርን ማዋረድ፣ ሀገርን መናድ ግን ፈጽሞ ለማንም የተከለከለ ነው፣ ህወሓትንም ቢሆን ጨምሮ። ስለዚህ ሀገር ማፍረስ ደግሞ ማለት ሰንደቅ ዓላማውን በመንግስቱን ወይም በዛ ስር ያሉ ተቋማትን በስርዓት ከሚቀየሩ ድረስ መከላከያን የመሳሰሉትን የሀገር ምሰሶ የሆኑትን ነገሮች መንካት ነው እና መከላከያ እዛ ሰሜን ላይ ከሀያ አመት በላይ ኦልሞስት ለአንድ ትውልድ የኖረ ነው እና እሱን ገብቶ በውስጥ አሰራሩ ገብቶ ለመወጥበት መሞከር ከዚያም አልፎ እንደምንሰማቸው መረጃዎች ከሆነ አደጋ ማድረግ፣ መክበብ፣ እንዲታፈን ማድረግ ፈጽሞ ከወገኑ የማይጠበቅ እኩይ ተግባር ነው፣ ሊወገዝ የሚገባ ነው። ስለዚህ በጣም ነው ያዘነው በሆነው ነገር።
አቶ የሸዋስ አክለውም ፓርቲያቸው በጽሁፍ ያሰራጨው መግለጫ ይዘት ባጭሩ ሲዘረዝሩት ይህም ብለው ነበረ።
በአጠቃላይ በዚህ ዘመን ፈጽሞ ኋላ ቀርነት ነው ወደ ጦርነት መግባት፣ በውይይት መፍታት ነበር የተሻለ የሚሆነው። ነገር ግን ይህንን አልከው የጦር የሚተነኩሱ አካላት ራሳቸው ምንም አይሆኑም። ሁልጊዜ እናቶችን፣ ሴቶችን፣ ህጻናትን፣ አረጋውያንን ነው ለዚህ መከራ የሚዳርጓቸው እና በተለይ በመንግስት በኩል በጣም በጥንቃቄ የትግራይን ህዝብ፣ የትግራይን ወጣት፣ የትግራይን አረጋውያን፣ ሴቶች በአጠቃላይ አደጋ ላይ በማይጥል መልኩ በጥንቃቄ እንዲሄድ ማሳሰብ ግድ ነው የሚሆነው። በእነሱም በኩል መንግስታቸው ነው፣ ሀገራቸው ነው፣ ከሀገራቸው ጋራ በጋራ እንዲቆሙ መረጃ እንዲሰጡ፣ እንዲተባበሩ፣ በአጠቃላይ ህገወጡን ቡድን ብቻ ለብቻ ነጥሎ ስርዓት ማስያዝ እንዲቻል ጥሪ ያቀርበናል።
በጣም አመሰግናለሁ አቶ ሸዋስ ስለዚህ አጭር መግለጫው። የመላ ኢትዮጵያ አንድነት ድርጅት ባሰራጨው የጽሁፍ መግለጫም ሰራዊቱ መለየውን ሀገሩንና ህዝቡን ከጠላት ለመከላከል በሚያደርገው ለአስጨራሽ ትግል ለሚከፍለው መስዋዕትነት ክብርና ምስጋና ሊቸረው ሲገባ ጨለማን ተገን በማድረግ ዝርፊያና ጥቃት መፈጸም ታሪክ ይቅር የማይለው ትልቅ የሀገር ክህደት መሆኑን የኢትዮጵያ ህዝብ ሊገነዘብ ይገባል ሲል አሳስበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የመጽሔት ክፍለ ጊዜ ዘገባዎችን ስንቀጥል አሁን ወደ ዓለም አቀፍ ዜና ይሆናል የምናልፈው። አሜሪካውያን በአፎካካሪና አሻሚ ግዛቶች አሁንም ለይቶ ያልታወቀውን የፕሬዝደንታዊ ምርጫውን ውጤት እየተጠባበቁ ናቸው። ስልጣን ላይ ያሉት ሪፐብሊካኑ ፕሬዝደንት ዶናልድ ትራምፕ ለቀጣዮቹ 4 ዓመታት ይቀጥላሉ ወይስ ዲሞክራቱ ተፎካካሪያቸው ጆ ባይደን ይተኳቸው ይሆን? የታወቀ ነገር የለም እስካሁን። የቪኦኤ የዋይት ሀውስ ዘጋቢ ፓትሲ ዊዳክስዋራ ተከታትለዋለች። ደረጀ ደስታ ያቀርበዋል።
ትናንት ማክሰኞ ከተፎካካሪዎቹ ፕሬዝደንት ትራምፕና ከቀድሞ ምክትል ፕሬዝደንት ጆ ባይደን አሸናፊው እንደሚለይ ተስፋ በማድረግ በዋሽንግተን ዲሲና ፍሎሪዳ ማያሚ የሚገኙ ደጋፊዎች በየጎዳናዎች ላይ ደስታቸውን ለመግለጽ ተዘጋጅተው ነበር። ይሁን እንጂ ትራምፕም ሆነ ባይደን አንዳቸውም ለፕሬዝደንትነት ከሚያበቃቸው ከ538 የውክልና ድምጾች ውስጥ ማግኘት የሚገባቸውን ቢያንስ የ270 ድምጽ እንኳን ሊያገኙ አልተቻላቸውም። የአሜሪካ ፕሬዝደንታዊ ምርጫ ውጤት የሚወሰነው አብላጫውን የህዝብ ድምጽ ባሸነፈ ሳይሆን በግዛቶች መካከል የተደለደለውን የውክልና ድምጽ ባሸነፈ ነው። በጆርጅ ሜሰን ዩኒቨርሲቲ የአሜሪካን ፖለቲካ የሚያስተምሩት ጀርሚ ሜየር እንዲህ ይላሉ።
Looks like it's about 50-50 for either of these candidates. And what is extraordinary is it's turning out to be a rerun.
እኔ እንደሚመስለኝ ሁለቱም እጩዎች 50-50 ከመቶ እድል አላቸው። በጣም የሚገርመው ነገር ሁሉ ነገር ተመልሶ በ2016ቱ ምርጫ ጊዜ እንደነበረው መሆኑ ነው። አሁንም ተመልሶ በእነኛው ሶስቱ ክፍለ ግዛቶች ላይ ነው ያረፈው፣ ዊስካንሰን፣ ሚሽጋን እና ፔንሲልቬኒያ ላይ።
ዊስካንሰን፣ ሚሽጋን እና ፔንሲልቬኒያ በተለምዶ የዲሞክራቶች ግዛቶች የነበሩ ሲሆን በ2016ቱ ምርጫ ትራምፕ አሸንፈዋቸዋል። ሁለቱም እጩዎች በተለይም ወደ መጨረሻው ላይ በእነዚህ አካባቢዎች በርካታ የምርጫ ዘመቻዎችን ያካሄዱ ቢሆንም እስካሁን የታወቀ ነገር ግን የለም። ጆ ባይደን በትናንትናው ምሽት ቀደም ብለው ባሰሙት ንግግር እንዲህ ብለዋል።
Keep the faith, guys. We're going to win this. Thank you, thank you, thank you.
ጎበዝ፣ እምነታችሁን አጠንክራችሁ ያዙ። ይህን እናሸንፋለን። አመሰግናለሁ። አመሰግናለሁ።
ከጥቂት ደቂቃዎች በኋላ ፕሬዚደንት ትራምፕ በሰጡት የትዊት ምላሽና ትዊተር አሳሳች ነው የሚል ምልክት ባኖረበት አስተያየታቸው ዲሞክራቶቹ ምርጫውን ሊሰርቁት ይፈልጋሉ ብለዋል። ቆየት ብለው ከዋይት ሃውስ ባሰሙት ንግግር ደግሞ ይህን ተናግረዋል።
It's a very sad moment. To me this is a very sad moment and we will win this and we, as far as I'm concerned we already have won it.
ይህ በጣም የሚያሳዝን ጊዜ ነው። ለኔ ይህ በጣም አሳዛኝ ጊዜ ነው። እኔ እስከሚገባኝ ድረስ ይህን ምርጫ አሸንፈናል።
ምንም እንኳ ፕሬዝደንት ትራምፕ ማሸነፋቸውን ቢገልጹም የምርጫ ድምጾች ቆጠራው የሚቀጥል ሲሆን አሸናፊውን ለማወቅ ምናልባት ቀናትን ሊወስድ እንደሚችል ተገምቷል። ከአተርቤን ዩኒቨርሲቲ ላትሪስ ዋሽንግተን እንዲህ ይላሉ።
Because of the pandemic as well, we have seen so many more individuals voting absentee paper ballots.
በወረርሽኙ ሳቢያ ብዙዎቹ መራጮች ድምጽ የሰጡት በአካል ሳይሆን አስቀድመው ወረቀት ላይ ሞልተው በላኩት ድምጽ ነው። እንደዛ አይነቱ የድምጽ አሰጣጥ ደግሞ በብዛት በመጨመሩ ቆጠራውን በጥቂቱ ሊያጓትተው ይችላል።
ሁከት የተሞላበትና ክፋፋይ የነበረው የምርጫ ዘመቻን ተከትሎ ችግር ሊከተል ይችላል በሚል በአንዳንድ የምርጫ ጣቢያዎች ከወትሮ በተለየ መልኩ በርከት ያሉ ፖሊሶች ይታዩ ቢሆንም አሜሪካውያን ድምጻቸውን የሰጡት አንጻራዊ በሆነ መልኩ በተረጋጋና ሰላማዊ በሆነ ሁኔታ ነው።
እንደተቀረው ያለም አካባቢ ሁሉ ኢትዮጵያውያንም የአሜሪካን ፕሬዝደንታዊ ምርጫ በንቃት ይከታተላሉ። ምክንያታቸው ግን የተለያየ ነው። ዛሬ ማልደው ተነስተው የምርጫውን ሂደት ከተከታተሉት መካከል የሁለቱን ኢትዮጵያውያን ሐሳብ ይህንኑ የሚያንጸባርቅ ነው። እስክንድር ፍሬው ነው ጠዋት አንድ ሰዓት አካባቢ ያነጋገራቸው። ቀጥሎ ይቀርባል።
አላኩ ገበየ ደስታ ባላለሁ። በእንግሊዝ ሀገር የዓለም አቀፍ የንግድ ሕግ ፕሮፌሰር ነኝ። በአሁኑ ሰዓት እዚህ አዲስ አበባ ነው ያለሁት።
ባይደን የተሻለ ድምጽ ያገኛሉ ብለን ተስፋ አድርገን ነበር ሲሉ እንደ ኢትዮጵያዊ ከኢትዮጵያ ጥቅም አንጻር ነው ሲከታተሉ የሚያዩት ወይስ ምንድን ነው የእርስዎ መለኪያ? አሁን ሲከታተሉት
መነሻው ኢትዮጵያዊነት ነው። እውነት ለመናገር ኢትዮጵያ ጥቅም፣ ከዚያም በኋላ የአፍሪካ ጥቅም ነው። እንደገና ደግሞ ሁላችንም የዓለም ዜጎች ነን እና በሁሉም አቅጣጫ ስመለከተው ነኝ። እንደ ኢትዮጵያ ያው የምናውቃቸው ዋና አንዳንድ ነገሮች አሉ። በቅርብ የመጡ ከህዳሴ ግድብ ጋር ተያዙ እንደገና የምንኖርበት አካባቢ ያለው ሰላምና የጸጥታ ሁኔታ አለ። ሁሌም የአሜሪካኖቹ ድጋፍና እርዳታ አስፈላጊ ይመስለኛል። እንደ አፍሪካ ራሱ የምንመለከተው አፍሪካ ትራምፕ ስልጣን ላይ ከገቡ በኋላ ከገቡ ጊዜ ጀምሮ በአሜሪካ ዘንድ ያላት ቦታ በጣም ቀንሶ ያለበት ሁኔታ ነው የሚታየው። በአየር ንብረት ለውጥ፣ በዓለም ንግድ፣ በተለያዩ ነገሮች ቢለካ የአሜሪካ መንግስት በትራምፕ እየተመራ ለኢትዮጵያ ለአፍሪካ በጣም ጎጂ ነው ብዬ ነው ያሰብ ማለት ድምዳሜ ንግምጋሜ እንደዛ ነው። አሁን ደረጃ ራሱ ብትመለከተው ብዙ ነገር ማለት ይቻላል። አበረ ምረት ይባላለው የጤና ልማትና ጸረ ወባ ማህበር ዋና ዳይሬክተር ነኝ።
አቶ አበረ እንግዲህ የአሜሪካ ፕሬዚዳንታዊ ምርጫ እየተካሄደ ነው፣ የድምፆችም እየተቆጠሩ ነው። ሂደቱን እንዴት አዩት? በምን ያህል ትኩረትስ ነው እርስዎ የሚከታተሉት? እንደ አንድ ኢትዮጵያዊ
የአሜሪካ ምርጫ ስለሆነ ለአሜሪካ ለኢትዮጵያ ይሄ ነው ፕሬዚዳንት ይሄኛ ይሻላል በሚል ምርጫ ላይ አይደለሁም። ምክንያቱም አሜሪካ የራሷ የሆነ በጣም የተነገረ ተቋም ያላት ስርዓት ያላት ነች። ስለዚህ ባይደን መጣ ትራምፕ መጣ ለእኔ ልዩነት ለኢትዮጵያም ልዩነት የለውም። ከዚህ በፊት የነበረው በኦባማ ጊዜ ለውጥ የሚመጣ ለኢትዮጵያ በጣም ከፍተኛ ለውጥ የሚያመጣ ይሆናል ብዬ እንቅልፌን ማርቼ በከፍተኛ ደረጃ ላይ ስከታተለው ነበረ። ያየሁት ግን ምንም ለውጥ አልነበረውም። ስለዚህ ዳሬ የተለየ ትኩረት ሰጥቼ የምከታተልበት ምክንያትም የለኝም። ምክንያቱም አሜሪካ የራሷን ፕሬዚዳንት ነው የምትመርጠው። በእርግጥ አሜሪካ የዓለም ንጉስ ነች ተብሎ የሚነገርላት ሀገር ብትሆንም ዋናው ግን አሜሪካ በደንብ ያስቀመጠችው ያዘጋጀችው ተቋም አላት። ዓለምንም ትግዛ አገሯንም እንትን የመጣው ፕሬዚዳንት ቢመጣ በፕሬዚዳንት ደረጃ ያንኑ ስርዓት ያንኑ ተከትሎ ነው የሚሄደው።
እንደ ማንኛውም ዜና እንደ ማንኛውም ወቅታዊ ጉዳይ እየተከታተሉት ነው። እንደሱ ነው የሚከታተሉት እርስዎ?
አዎ፣ እንደ ማንኛውም ዜና እንደ ማንኛውም እንከታተሉ እንጂ እንግዲህ የተለየ ትኩረት ሰጥቼ የማየው አይደለም።
አቶ አበረ ምህረቴ በጣም ነው የማመሰግነው። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ። እኔም ስንት
የተከበራችሁ አድማጮች ወቅታዊ ዘገባዎች የቀረቡበት የመጽሔቱ ክፍለ ጊዜ እዚህ ላይ ተጠናቋል። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የረቡዕ ምሽት ዝግጅት ነው እያደመጣችሁ ያላችሁት። በዌብሳይታችን amharic.voanews.com በፌስቡክ እንዲሁም አሃዱ ሬዲዮ 94.3 ላይ በቀጥታ ልታደምጡን ትችላላችሁ። የማስተናግዳችሁ ቆንጂት ታዬ ነኝ። የምሽቱ ዋና አዘጋጅ ትዝታ በላቸው ነች። የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየው ገበያው፣ የአየር ስርጭቱ ፕሮዲውሰር ደግሞ ንጉሱ ታምሬ ነው። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን ቆዩ። ዝግጅታችን ይቀጥላል። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጠቅላይ ቤተ ክህነትና በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል የነበረው አለመግባባት በእርቅ በመፈታቱ ከኦሮሚያ ቤተ ክህነት አደራጅ ኮሚቴ አባቶች ላይ ተይዞ የነበረው ክህነት በመነሳት በጠቅላይ ቤተ ክህነት ውስጥ እንዲያገለግሉ መወሰኑን ቅዱስ ሲኖዶስ ገለጸ። የእርቅ ሂደቱን በተመለከተ በኦሮሚያ ቤተ ክህነት አደራጅ ኮሚቴ አባቶች መካከል የተለያዩ ሐሳቦች ተሰምተዋል። ሙክታር ጀማል ዝርዝሩን ይዟል።
ከዓመት በላይ ሲያወዛግብ የቆየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የኦሮሚያ ቤተ ክህነት አደራጅ ኮሚቴ ተብሎ ራሱን የሚጠራውን በተመለከተ አባቶች ስለ ጉዳዩ በተለያየ መንገድ እየመከሩ መቆየታቸው ይታወሳል። ጉዳዩ እልባት በማግኘት መግባባት ላይ መደረሱን የገለጸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መግለጫ የቅዱስ ሲኖዶሱ ዋና ጸሐፊ አባ ዮሴፍ አቅርበዋል።
የኦሮሞ ቤተ ክህነት አዳራጅ ኮሚቴንን ከሚሉ አባላት ጋር በተደረገ ውይይት መግባባት ደረጃ ላይ በመደረሱ ክህነታቸው የተያዘ ካህናት ክህነታቸው ተለቆ በቤተ ክርስቲያናችን መዋቅር ውስጥ የሥራ መደብ ተሰጥቷቸው እንዲያገለግሉ ተወስኗል።
አባ ዮሴፍ መስማማት ላይ ተደርሷል አሉ እንጂ በምን ላይ አለመግባባት ተፈጥሮ እንደነበረ፣ በምን ላይ መግባባት እንደተደረሰ መግለጫው ላይ ምንም ያቀረቡት ሐሳብ የለም። ቪኦኤ በተናጠል ያነጋገራቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ሕዝብ ግንኙነት ኃላፊና የቅዱስ ሲኖዶሱ አስተባባሪ መሆናቸውን የገለጹት መላከ ሕይወት አባ ወልደ ኢየሱስ ሰይፉ ስምምነቱ አካቷቸዋል ያሉ ነጥቦችን ዘርዝረዋል።
ከተወያየን በኋላ ከተነጋገርን በኋላ አሁን እነሱም ያ ወደዚህ ሐሳብ መጥቷል። እኛ ስራው እንዲሰራ ነው የምንፈልገው እንጂ ሌላ ነገር አይደለም ተብሎ እነሱ ማመኑበት፣ በእኛ በኩልም ከዚህ በኋላ በቤተ ክርስቲያኒቱም ቢሰራ የሚገባትን ለምሳሌ በኦሮሚያ ዙሪያ ላይ በኦሮሚኛ ቋንቋ የሚያስተምር ወደፊት ያው አደራጅተን ኮሌጅ እንዲከፈት፣ ካህናት ማሰልጠኛዎች እንዲከፈቱ፣ ዲያቆናት፣ ቀሳውስት ከዛው በቋንቋቸው ተምረው ሰባኪያን ወንጌል የሚያስተምሩ ወንጌላውያን አሁንም ከኦሮሚያ ክልል ያው የመጡ እየተማሩ ነው። ነገር ግን እራሱ በኦሮምኛ ቋንቋ ኮሌጆች ተከፍተው ማሰልጠኛዎች ተከፍተው በየክልሉ ትምህርት እንዲሰጥ፣ የፋይናንስ እጥረት ካለ የፋይናንስ እጥረቱንም ቤተ ክርስቲያኒቱ ህዝቡንም ቢሆን አስተባብራ መድባ ካለው ፋይናንስ አካፍላ ስራ እንዲሰራ ቤተ ክርስቲያኒቱም ቅዱስ ሲኖዶሱም አምኖበታል።
የኦሮሚያ ቤተ ክህነት አደራጅ ኮሚቴ በሚል ስም ሰብሳቢ ሆነው የቆዩት ሊቀ አእላፍ ቀሲስ በላይ መኮንን በኦሮሚያ ክልል የወንጌል ስብከትና የተፈጠረውን የቋንቋ ጉዳይ ጋሬጣና የማዋቅራዊ ችግሮችን ለማስተካከል የኦሮሚያ ቤተ ክህነትን የማቋቋምና ሌሎች ጥያቄዎችን ይዘው ሲንቀሳቀሱ እንደነበረ ገልጸው ቅዱስ ሲኖዶሱ የሰጣቸውን መልስ ገልጸዋል።
በእኛ መካከል የተደረገው በአባቶችና በእኛ የቤተ ክርስቲያን ምዕመናንን ሌሎችም ህዝቦች ያስደሰተ የጠየቅነው ጥያቄ ተቀባይነት አግኝቷል። ሲኖዶሱ ቆሞ አጨብጭቦ ነው በቃ ቀጥሉ ስራችሁን እስከ ወረዳ ድረስ ነው ያለን። ስለዚህ እኛ በፍቅር በጠር ሳይሆን በመገዳደል ሳይሆን በመደባደብ ሳይሆን በመጣላት ሳይሆን አንድ ላይ ሆነን የህዝቡን ፍላጎት እናሟላለን። ትልቁ ማጠንጠኛው ህዝቡ አኩርፎ የወጣው ከቤተ ክርስቲያን ሌላ እሱ ወዳጅ ሌላ እሱ ጠላት ሳይሆን ሁሉም ከፓትርያርኩ ጀምሮ የህዝቦቻችን ጥያቄ የህዝቦቻችን ፍላጎት እናሟላለን የሚል ነው።
ሊቀ አእላፍ ቀሲስ በላይ መኮንን ስምምነቱ በጥናት የተመሰረተ ሌሎች ተጨማሪ መልሶችንም ይሰጣል በማለት በስምምነቱ አድናቆትና ደስታ እንዳላቸው ቢገልጹም የኮሚቴያቸው ዋና ጸሐፊ የሆኑት መምህር ኃይለ ሚካኤል ታደሰ ውሳኔው የቀድሞ ችግሮችንም አለመፍታቱን ይልቁንስ መፍትሄ ሊያመጣ የነበረውን የኦሮሚያ ቤተ ክህነት የማደራጀት እንቅስቃሴን የሚያጠፋ ነው በማለት የሊቀ አእላፍ ቀሲስ በላይ መኮንንን ሀሳብ ይቃወማሉ።
የኦሮሚያ ቤተ ክህነት ይቋቋማል አይቋቋምም ምንም የሚናገረው ነገር የለም። እሱ ፈረዱ የሚለው ጥናት ይከናወናል ይላል። አንድ ምንድን ነው ጥናቱ? ምን ላይ ነው የሚከናወነው? እስከ መቼ ድረስ ነው የሚከናወነው? ምንም የሚናገረው ነገር የለም። ሁለተኛ የኦሮሚያን ቤተ ክህነት አመራሮች ሙሉ በሙሉ ያወጣና ጠቅላይ ቤተ ክህነት እንዲመደቡ ያደርጋል። የኦሮሚያን ቤተ ክህነት ንብረት ሴን ቴሌቪዥንንም ጨምሮ ለጠቅላይ ቤተ ክህነት ይሰጣል። የኦሮሚያ ቤተ ክህነት ማህተሙን ሙሉ በሙሉ እንዳይጠቀመው ያደርጋል። እንዲያውም በተዘዋዋሪ የኦሮሚያ ቤተ ክህነት አደራጅ ኮሚቴን የሚያፈርስ ነው እንጂ የኦሮሚያ ቤተ ክህነት የጠየቀውን ጥያቄ በተጨባጭ የሚመልስ አይደለም። ከመጀመሪያው ሰነዱ ላይ በምትመለከትበት ጊዜ ቁጥር አንድ ላይ በምታይበት ጊዜ ምን የሚል ነገር አለው? የኦሮሚያ ቤተ ክህነት አደራጅ ኮሚቴ አምና ጥቅምት ወር በተከናወነው የሲኖዶስ ጉባኤ ላይ የተወሰነው ውሳኔ በአብዛኛው የኦሮሚያ ቤተ ክህነትን ጥያቄ የመለሰ ተቀብለነዋል ይላል። በሚገርም ሁኔታ ግን አምና ምንም ጥያቄያችንን አልመለስም ብለን ስንከራከር ነበር። ምክንያቱም እኛ ጥያቄ የመዋቅር ጥያቄ ነው። ሲኖዶስ እዛ ወቅት የመለሰው ጥያቄ በኦሮሚያ ቋንቋ መገልገል አለበት፣ መቀደስ አለበት የሚል ነገር ነው እንጂ ይሄንን ለማድረግ የሚያስችል ጠንካራ መዋቅር የኦሮሚያ ቤተ ክህነት የሚባለው ይዋቀር የሚለውን ውሳኔ አልወሰነም።
ሊቀ አእላፍ ቀሲስ በላይ መኮንን በበኩላቸው እየተነሳ ያለው ሀሳብ ከግንዛቤ እጥረት መሆኑን በመግለጽ የቤተ ክህነት አደራጅ ኮሚቴው እየሄደበት የነበረው መንገድ በተጠናና በተደራጀ በሲኖዶሱ ድጋፍ አግኝቶ ይቀጥላል በማለት ለቪኦኤ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ህግ የሰዎች ዝውውር አማካኝነት ለሚፈጸም የጭካኔ ተግባር አስተዋጽኦ የሚያደርጉ ሁሉ በህግ እንዲጠየቁና የዚህ ክፉ ወንጀል ሰለባ የሚሆኑ ሁሉም ነጻነት እንዲጎናጸፉ ያለመታከት ለመስራት የገቡትን ቃል እንደሚጠብቁ ፕሬዚዳንት ትራምፕ የተናገሩትን በመጥቀስ የዕለቱ ርዕሰ አንቀጽ ይንደረደራል። በዚህም መሰረት ፕሬዚዳንት ትራምፕ ህገወጡን የሰዎች ዝውውር ወንጀል ለመዋጋት አስተዳደራቸው በቅርቡ ያወጣውን ብሔራዊ መርሃ ግብር አስተዋውቋል።
በመርሃ ግብሩ መሰረት በአዋቂዎችና በህፃናት ላይ ዩናይትድ ስቴትስ ውስጥ የሚፈጸሙ የጉልበት ብዝበዛ ይሁን ሌሎች ጾታዊ በደሎች እንዲያበቁ የታለመ መሆኑን ርዕሰ አንቀጹ ይተነትናል። ይህም በሶስቱ ምሰሶዎች መከላከል፣ ጥበቃና በህግ ተጠያቂ ማድረግ በሚሉት ላይ የተመሰረተ ነው። ነኝህም መከላከል ለተጠቂ ወገኖች ጥበቃ ወይም ከለላ ማበጀትና ወንጀለኞችን በህግ ተጠያቂ ማድረግ ናቸው። ዩናይትድ ስቴትስ የኢሚግሬሽንና የጉምሩክ መስሪያ ቤት እንዲሁም ሌሎች የፌዴራል የህግ አስፈጻሚ አባላት ባለፉት 3 አመታት ውስጥ ከ5000 በላይ ህገወጥ አዘዋዋሪዎችን በቁጥጥር ስር አውለዋል። የገንዘብ ማስተላለፊያ መረባቸውን በመበጣጠስ ነኝህን የወንጀል ተቋማት እያፈራረሱ ነው ሲሉ ፕሬዚዳንት ትራምፕ ያስተዳደራቸውን ብሔራዊ መርሃ ግብር ባስተዋወቁበት ወቅት የተናገሩት ያስታወሰው የዕለቱ ርዕሰ አንቀጽ ፕሬዚዳንቱ በዚሁ ንግግራቸው የዩናይትድ ስቴትስ የህግ አስከባሪዎች ከሜክሲኮ የህግ አስከባሪ ባለስልጣናት ጋር በመተባበር በመላው የደቡባዊ ድንበሮቻችን አካባቢዎች የሚንቀሳቀሱትን ህገወጥ የሰዎች አዘዋዋሪዎችን መረብ ጨርሰን ለማጥፋት እንሰራለን ያሉትንም አውስቷል። በሌላ በኩል ዩናይትድ ስቴትስ ከጉልበት ብዝበዛ የነጻ አሰራር ባለም ዙሪያ እውን ይሆን ዘንድ ሸማቾች ግፊት እንዲያደርጉ ሁሉም ሀገሮችና የንግድ ተቋማት ጭምር ለዚህ ዓላማ ተፈጻሚነት እንዲንቀሳቀሱም ዩናይትድ ስቴትስ ጥሪ አሰምታለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከቻይና ኮሚኒስት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የቻይና ኮሚኒስት ፓርቲ በሺንጃንግ ግዛትና በመላው ቻይና በዊገርስና ሌሎች የጎሳ አባላት እንዲሁም የሃይማኖት ተከታዮች ላይ የሚያራምደው ፖሊሲ አካል የሆነውንና አስከፊ የጉልበት ብዝበዛን መሰረት ያደረገ አሰራር በብርቱ ማውገዙን ይቀጥላል ሲሉ የውጭ ጉዳይ ሚኒስቴር ማይክ ፖምፔዮ የተናገሩትንም ርዕሰ አንቀጹ አክሏል። በዚህም መሰረት ዩናይትድ ስቴትስ በቻይና ህዝባዊ ሪፐብሊክና በዚህ ዘግናኝ የሰብአዊ መብት ጥሰት አሉበት ባሏቸው በቻይና ኮሚኒስት ፓርቲ አባላት ላይ የቪዛ እገዳ መጣሏን፣ ለሺንጃንግ የሸቀጦች ምርትና ማከፋፈያ አገልግሎት አማካሪ ቡድን መልእክት ይደርስ ዘንድ በተባበሩት መንግስታት ድርጅት ዓለም አቀፍ የትብብር ጥምረት እንዲመሰረት ማድረጓን ዘርዝሯል። የቻይና ኮሚኒስት ፓርቲ ይህን አስከፊ የመብት ረገጣ እስኪያቆም ድረስ ይላል የውጭ ጉዳይ ሚኒስትሩን ቃል ዋቢ ያደረገው ርዕሰ አንቀጽ። የቻይና ኮሚኒስት ፓርቲ ይህን አስከፊ የመብት ጥሰት እስከሚያስቆምና የቻይና መንግስት ይህን ተቀባይነት የሌለው ጉልበት ብዝበዛን ማዕከል ያደረገ ፖሊሲ በአስቸኳይ ውድቅ እንዲያደርግ ግፊት ለማድረግ በዓለም ዙሪያ ካሉ የኢንዱስትሪ ተቋማት፣ ከሰራተኞች መብት ተሟጋቾችና ከሌሎች መንግስታት ጋር በትብብር መስራታችንን እንቀጥላለን ይላሉ የውጭ ጉዳይ ሚኒስትሩ። በመጨረሻም ዩናይትድ ስቴትስ በሀገሯ ውስጥም ሆነ በሌላ በየትም ቦታ የሚፈጸም ህገወጥ የሰዎች ዝውውር እንዲያበቃ ለማድረግ የገባችውን ቃል በመጠበቅ በቆራጥነት ትሰራለች ብሏል ርዕሰ አንቀጹ። ይህ አስከፊ ወንጀል የማህበረሰቦችና የግለሰቦችን ደህንነት ለከፋ አደጋ እንዳጋለጠ መቀጠል የለበትም። ይህንንም እውን ለማድረግ ወደፊት መግፋታችንን እንቀጥላለን ሲሉ የውጭ ጉዳይ ሚኒስትር ፖምፔዮ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የምሽቱ ፕሮግራማችን በዚሁ ተጠናቋል። በፕሮግራሙ ዋና አዘጋጅ በትዝታ በላቸውና በመላ ባልደረቦቻችን ስም በዚሁ እንሰናበታለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ነገ ማታ በ3 ሰዓት እስከምንገናኝ ሰላም፣ በደህና አደሩ።